ነማራቱ ትፉፋ።
ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። ባጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ፣ በ25 ሜትር ባንድ በ12040 ኪሎ ሄርትስ፣ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምናመሻችሁ ውድ አድማጮቻችን፣ ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የሐሙስ ሐምሌ 1 2013 ዓ.ም ፕሮግራማችንን እናቀርባለን። የማስተናግዳችሁ አዳነች ፍስሐዬ ነኝ። ንጉሡ ታምሬ ፕሮግራሙን ያቀነባብራል። በመጀመሪያ ለምሽቱ ካሉን ዝግጅቶች ጥቂቶችን እናሰማ። በኢትዮጵያ የዩናይትድ ስቴትስ አምባሳደር ጊቲ ፓሲ የሟቿ የክብር ዶክተር አበበች ጎበና ቤተሰብ ድረስ ሄደው ሐዘናቸውን ገለጹ። የኢትዮጵያ መንግስት ትግራይ ክልል ውስጥ ረድኤት የማቅረብ ፍላጎት ያላቸው ወገኖች ሁሉ ደንቦችን አዘጋጅቻለሁ ማለቱ ተገለጸ። በትግራይ ዩኒቨርሲቲዎች ያሉት ተማሪዎች ደህንነታቸው የተጠበቀ መሆኑን ገልጸው የባንክና የቴሌኮሙኒኬሽን አገልግሎት አለመኖር ችግር ሆኗል ማለታቸው ተዘገበ። አሁን የምሽት ዜና ይሰማል።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። የጸጥታው ምክር ቤት በህዳሴ ግድብ ጉዳይ ዛሬ የሚያካሂደው ስብሰባ የተለየ ለውጥ እንደማያመጣ ኢትዮጵያውያን የዘርፉ ባለሙያዎች ገለጹ። የህዳሴው ግድብ ከዓለም አቀፍ ጸጥታ ጋር የሚገናኝ አይደለም ያሉት የኢትዮጵያ የህዳሴ ግድብ ተደራዳሪና የባለሙያዎች ቡድን ሰብሳቢ ኢንጂነር ጌዲዮን አስፋው ለቪኦኤ በሰጡት ቃል ጉዳዩ ወደ ጸጥታው ምክር ቤት መሄዱን ተቃውመዋል። ግብጽና ሱዳን የህዳሴ ግድቡን ጉዳይ ለውስጥ ችግራቸው ማስተንፈሻነት እንደሚጠቀሙ የሚገልጹት የዲፕሎማሲና የዓለም አቀፍ ግንኙነት መምህሩ እንዳለ ንጉሴም የተባበሩት መንግስታት የጸጥታው ምክር ቤት ጉዳዩን የማየት ህጋዊ መሰረት የለውም ብለዋል። በተባበሩት መንግስታት የኢትዮጵያ ቋሚ መልእክተኛ አምባሳደር ታዬ አጽቀሥላሴ የህዳሴ ግድብ ጉዳይ ሙሉ በሙሉ ከምክር ቤቱ ኃላፊነት ውጪ ነው በማለት ኢትዮጵያ ጉዳዩ ወደ ምክር ቤቱ ማምራቱን እንደማትደግፍ ገልጸዋል። የኢትዮጵያ ግድቡን የመምላት ድርጊት ዓለም አቀፍ ህግን የጣሰ ነው በማለት ግብጽ እና ሱዳን ይከሳሉ። ኢትዮጵያ ሙሊቱን የምታከናውነው ሀገሮቹ በፈረሙት የመርሆች ስምምነት መሰረት መሆኑን የሚገልጹት ኢንጂነር ጌዲዮን የሁለቱ ሀገሮች ክስ ዓለም አቀፉን ማህበረሰብ የማደናገር ሙከራ እንደሆነ ነው የሚገልጹት። የግድቡ ሁለተኛ ዙር የውሃ ሙሌት እስከ ነሐሴ ወር መጨረሻ እንደሚጠናቀቅም ገልጸዋል። የጸጥታው ምክር ቤት በግድቡ ጉዳይ ዛሬ ከሰዓት በኋላ ተሰብስቦ ይነጋገራል። በምሽቱ አብይ ርዕስ ዝርዝሩ ይቀርባል። የትግራይ ኃይሎች መቀሌ ከተማን ከተቆጣጠሩ በኋላ በትግራይ ባሉ ዩኒቨርሲቲዎች የሚማሩ ተማሪዎች ወላጆች ስለ ልጆቻቸው ደህንነት እየተጨነቁ መሆናቸውን በመግለጽ ላይ ናቸው። ቪኦኤ ያነጋገራቸው መቀሌ ዩኒቨርሲቲ ያሉ ተማሪዎች እስካሁን ደህንነታችን የተጠበቀ ነው ብለው፣ ሆኖም ግን የስልክና የባንክ አገልግሎት አለመከፈት እንዳስቸገራቸው መናገራቸውን መቀሌ የሚገኘው ዘጋቢያችን አድርሶናል። በመጽሔት ክፍለ ጊዜ ዝርዝሩን እናቀርባለን። የኢትዮጵያ መንግስት በትግራይ የምግብ አቅርቦት እጥረት እንዳይፈጠር የቅድመ ጥንቃቄ ስራ መስራቱንና አሁንም ምቹ ሁኔታ ለመፍጠር ጥረት እያደረገ መሆኑን አስታወቀ። የሰላም ሚኒስትር ሙፈሪያት ካሚል የፌዴራል መንግስቱ ጦር ትግራይን በጊዜያዊነት ለቆ ሲወጣ 400 ሺህ ኩንታል ገደማ እህል የስርጭት ስራ ከሚሰሩ ዓለም አቀፍ ተቋማት ጋር ትቶ ወጥቷል ብለዋል። አሁንም በየብስና በአየር ወደ ትግራይ ድጋፍ ለመላክ ለሚፈልጉ ሁሉ መስመሮች ክፍት መሆናቸውን፣ ሆኖም ሁሉም ሳይፈተሹ የማያልፉ መሆኑን ወይዘሮ ሙፈሪያት ተናግረዋል። ዝርዝር ዘገባው በመጽሔት ክፍለ ጊዜ ይቀርባል። በሌላ ዜና የአማራና የትግራይ ህዝቦች የተዋለዱ እና የተጋመዱ በመሆናቸው የወቅቱ ውዥንብር ሳያደናግራቸው ዘላቂ በሆነው ትስስራቸው ላይ ሊያተኩሩ ይገባል ሲል የአማራ ዲሞክራሲያዊ ኃይል ንቅናቄ ተናገረ። ንቅናቄው በጸረ አማራና በጸረ ኢትዮጵያ መስመር ውስጥ ሀገር ለማፍረስ የሚመጡ ኃይሎችን ለመታገል ዝግጁ ነን ብሏል። አዲሃን ዛሬ በሀገራዊ ወቅታዊ ጉዳዮች ላይ የሰጠውን መግለጫ የተመለከተ ዘገባ በመጽሔት ክፍለ ጊዜ አካተናል። በኢትዮጵያ የዩናይትድ ስቴትስ አምባሳደር ጌታ ፓሲ አፍሪካዊቱ ማደር ቴሬሳ እንዲሁም የሺዎች እናት ተብለው የሚታወቁትን የወይዘሮ አበበች ጎበናን ቤተሰቦች ጎብኝተው አጽናኑ። የአበበች ጎበና ህይወት ምሳሌነትና ስኬቶች ሁላችንንም እያነቃቁን ይቀጥላሉ ብለዋል አምባሳደሯ። የአበበች ጎበና የህፃናት ክብካቤና ልማት ማህበር ላለፉት 41 ዓመታት ካከናወናቸው በርካታ ስራዎች መካከል በብዙ ሺዎች የሚቆጠሩ ወጣቶችን የብቃት ስልጠና መስጠቱ ነው። በዚህ ስራው ዙሪያ የተጠናቀረ ዘገባ በመጽሔት ክፍለ ጊዜ አካተናል። አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የቀድሞ የደቡብ አፍሪካ ፕሬዚደንት ጄኮብ ዙማ እጃቸውን ሰጥተው የፍርድ ቤት ትዕዛዝ ስላላከበሩ የተላለፈባቸውን የ15 ወራት የእስር ጊዜ ጀምረዋል። ሀብታሙ ስዩም፣ ስቲቭ ሄርሽ እና ሳሌም ሶሎሞን ያጠናቀሩትን ዘገባ ያሰማል።
የ79 ዓመቱ ጄኮብ ዙማ በከዋዛሉ ናታል ክፍለ ሀገር የሚገኘው መኖሪያ ቤታቸውን በመልቀቅ እጃቸውን የሰጡት የተሰጣቸው የጊዜ ገደብ ሐሙስ እኩለ ሌሊት ላይ ሊጠናቀቅ በተቃረበበት ሰዓት ነው። ዙማ እጃቸውን የሰጡት የመንግስት ንግድ ተቋማትና መስሪያ ቤቶችን ከጎረጎሳውያኑ 2009 እስከ 2018 በነበረው የ9 ዓመታት የስልጣን ዘመናቸው ወቅት ዘርፈዋል የሚል መጠነ ሰፊ ውንጀላ ያቀረበባቸውን አጣሪ ሸንጎ ጥሪ በአደባባይ ሲገዳደሩ ከቆዩ በኋላ ነው። የደቡብ አፍሪካ ህገ መንግስታዊ ፍርድ ቤት የአሁኑን ውሳኔ ባለፈው ሳምንት በዙማ ላይ ያስተላለፈባቸው በአጣሪ ሸንጎው ፊት ላለመቅረብ አሻፈሬ በማለታቸው ነው። ዙማ የቀረበባቸውን ክስ ውድቅ ካደረጉ በኋላ በማጣራት ሂደቱ ላለመተባበርም ደጋግመው እምቢታን መርጠዋል።
I'm not scared of going to jail. For my belief.
ላመንኩበት ነገር ወደ ወህኒ ቤት መውረድ አያስፈራኝም። ይሄ መጀመሪያው አይሆንም። የህሊና እስረኛ ሆኛለሁ ነው ያሉት።
I will be a prisoner of conscience.
ዙማ በሌሎች የማጭበርበር ሙስና እንዲሁም የጦር አውሮፕላን፣ የጦር መርከብና ሌሎች የጦር መሳሪያዎችን ግዢ ከአውሮፓውያን አምራቾች በሚፈጽሙ ጊዜ በህገ ወጥ መንገድ የተገኘ ገንዘብን ለግል ጥቅማቸው አውለዋል የሚሉ ክሶችም ቀርበውባቸዋል። በዙማ ላይ የተጀመረው ምርመራ የአሁኑ የሀገሪቱ ፕሬዚደንት ሴሪል ራማፎሳ በሀገሪቱ መንግስትና ገዢው የአፍሪካ ብሔራዊ ኮንግረስ ውስጥ የተንሰራፈውን ሙስና ከእስሩ ለመንቀል የሚያደርጉት ጥረት አንድ ክፍል ነው። ፕሬዚደንት ራማፎሳ ዙማን ከፓርቲው አመራርነት ከመግፋታቸውና የደቡብ አፍሪካ ፕሬዚደንት ከመሆናቸው በፊት የቀድሞ የደቡብ አፍሪካ ፕሬዚደንት ጄኮብ ዙማ ምክትል ሆነው ሰርተዋል።
ወደ ኮቪድ-19 ዜና ስንሻገር የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ በአውሮፓ አቆጣጠር እስከ 2022 ዓመተ ምህረት ማብቂያ በሚኖረው ጊዜ ለአፍሪካ ህብረት አባል ሀገሮች 220 ሚሊዮን የጃንሰን ኤን ጃንሰን የኮቪድ-19 ክትባት ሊያቀርብ ስምምነት ተፈራረመ። ድርጅቱ ባወጣው መግለጫ እንዳስታወቀው ቤልጅየም ከሚገኘው ጃንሰን ፋርማሲቲካ የተባለው የጃንሰን ኤን ጃንሰን ኩባንያ ጋር ተዋውሏል። እዚህ የአውሮፓ 2021 ዓመተ ምህረት ማብቂያ 35 ሚሊዮን በአንድ ጊዜ የሚሰጠውን ክትባት ለአፍሪካ ህብረት አባል ሀገሮች ሊላክ እንደሚችልና በአመቱ መጨረሻ ደግሞ ሌላ 180 ሚሊዮን ክትባቶችን ለማዘዝ እንደሚቻል ነው ዩኒሴፍ ያስታወቀው። የድርጅቱ ዋና ስራ አስኪያጅ ሄንሪታ ፎር የአፍሪካ ሀገሮች በተቻለ ፍጥነት በአቅማቸው ተመጣጣኝ የሆነ የኮቪድ ክትባት ፍትሐዊ በሆነ መንገድ ሊደርሳቸው ይገባል ብለዋል። ከአፍሪካ ህዝብ ውስጥ እስካሁን ክትባት ያገኘው ከጠቅላላው ከ100 ያነሰ ነው። ይሄ ሊቀጥል አይገባም ብለዋል። ዩኒሴፍ በዓለም ዙሪያ ክትባቶችን የማዳረስ ረጅም ተመክሮ ያለው በመሆኑ በኮቫክስ እና በሌሎችም መረቦች አማካይነት የክትባቱን ተደራሽነት ለማስፋት በሚደረገው ጥረት ሊያግዝ ተሰልፏል ብለዋል ዋና ስራ አስኪያጇ። ዓለም ዙሪያ በኮቪድ-19 ምክንያት ህይወታቸውን ያጡት ሰዎች ቁጥር ከ4 ሚሊዮን ማለፉን ተከትሎ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ይህ ቫይረስ እንደ ሰደድ እሳት እንዲዛመት ከፈቀድን አሁንም ብዙ ሚሊዮኖች አደጋ ላይ መውደቃቸው የማይቀር ነው ሲሉ አስጠንቅቀዋል። ቴሬሽ በጽሑፍ ባወጡት መግለጫ የኮቪድ-19 ክትባት እጅግ ባለጸጋ በሆኑትና እጅግ ደሃ በሆኑት ሀገሮች መካከል በፍትሐዊ መንገድ እየተዳረሰ አይደለም ብለዋል። ከዚያም ሌላ ዴልታ የተባለውና በይበልጥ ተላላፊው የቫይረሱ ዝርያ በከፍተኛ ፍጥነት እየተዛመተ ነው። ስለዚህም አብዛኛው የዓለም ክፍል አሁንም አደጋው እንደተደቀነበት ነው በማለት አስጠንቅቀዋል። የኮቪድ-19 ክትባት ምርቱ ቢያንስ በእጥፍ እንዲያድግና በኮቫክስ በኩል ፍትሐዊ በሆነ መንገድ እንዲዳረስ ለማድረግ የሚሰራ ክትባቱን የሚያመርቱ ሀገሮች ያለም የጤና ድርጅትና ዓለም አቀፍ የገንዘብ ተቋማትን ያቀፈ ያስቸኳይ ጊዜ ግብረ ኃይል እንዲቋቋም ዋና ጸሐፊው ጥሪ አቅርበዋል። ጉቴሬዥ አስከትለው የዘመናችን አጣዳፊ የሞራል ፈተና የዚህ ክትባት በፍትሐዊነት መዳረስ ነው ብለዋል። ሁሉም ሰው ሳይከተብ አንድም ሰው ከቫይረሱ አደጋ ነጻ ሊሆን አይችልም ብለዋል አስከትለው። የዩናይትድ ስቴትስ የጃንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል ባወጣው አሃዝ መሰረት በኮሮና ቫይረስ መያዛቸው ከተረጋገጠው 185.1 ሚሊዮን ሰዎች መካከል የሞቱት ሰዎች ቁጥር 4,002,909 ደርሷል። የዓለም የጤና ድርጅትን በበኩሉ በፍጥነት ተላላፊው የዴልታው ዝርያ አደጋ በተደቀነበት በአሁኑ ወቅት ሀገሮች የእንቅስቃሴ ክልከላዎችንና ሌሎችንም ገደቦች በሙሉ ሲሰርዙም ሆነ ሲያላሉ እጅግ ከፍተኛ ጥንቃቄ እንዲያደርጉ አሳስቧል። የድርጅቱ የአጣዳፊ ሁኔታዎች መርሃ ግብር ኃላፊው ዶክተር ማይክ ራያን ትናንት ጄኔቫ ላይ ለጋዜጠኞች በሰጡት ቃል ብዙ ሰዎች ስለተከተቡ የቫይረሱ ስርጭት አይባባስም የሚለው አመለካከት የተሳሳተ ነው ብለዋል። በማንኛውም የዓለም አካባቢ ቢሆን ሁሉ ሰው ተከትቧል፣ ሁሉ ነገር ወደ ቀደመው ሁኔታ ተመልሷል ማለት እጅግ አደገኛ ነው ሲሉ ነው ያሳሰቡት። ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅትን ለዜናው እናመሰግናለን። አድማጮች በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ዝግጅቶቻችንን ድረገጻችን ላይ amharic.voanews.com በፌስቡካችን ደግሞ @voaamharic ላይ በቀጥታ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 202-205-9942 ነው። የውስጥ መስመር 14። አሁን የዕለቱ አብይ ርዕስ የጸጥታው ምክር ቤት በህዳሴ ግድብ ጉዳይ ዛሬ የሚያደርገው ስብሰባ የተለየ ለውጥ እንደማያመጣ ኢትዮጵያውያን የዘርፉ ባለሙያዎች ገለጹ። የህዳሴ ግድብ ከዓለም አቀፍ ጸጥታ ጋር የሚገናኝ አይደለም የሚሉት የኢትዮጵያ የህዳሴ ግድብ ተደራዳሪና የባለሙያዎች ቡድን ሰብሳቢ ኢንጂነር ጌዲዮን አሰፋ ለቪኦኤ በሰጡት ቃል ጉዳዩ ወደ ጸጥታው ምክር ቤት መሄዱን ተቃውመዋል። ግብጽና ሱዳን የህዳሴ ግድቡን ጉዳይ ለውስጥ ችግራቸው ማስተንፈሻነት እንደሚጠቀሙ የሚገልጹት የዲፕሎማሲና ዓለም አቀፍ ግንኙነት መምህሩ እንዳለ ንጉሴም የተባበሩት መንግስታት የጸጥታ ምክር ቤት ጉዳዩን የማየት ህጋዊ መሰረት እንደሌለው ተናግረዋል። የተባበሩት መንግስታት የኢትዮጵያ ቋሚ መልእክተኛ አምባሳደር ታዬ አጽቀሥላሴ የህዳሴ ግድብ ጉዳይ ሙሉ በሙሉ ከምክር ቤቱ ኃላፊነት ውጭ ነው በማለት ኢትዮጵያ ጉዳዩ ወደ ምክር ቤቱ ማምራቱን እንደማደግፍ ገልጸዋል። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት በግድቡ ጉዳይ ዛሬ ከሰዓታት በኋላ ይሰበሰባል። ኬኔዲ አባተ ዝርዝር ዘገባ አድርሶናል።
ላለፉት 10 አመታት በኢትዮጵያ በግብጽና በሱዳን መካከል ሲካሄድ በነበረው የታላቁ የኢትዮጵያ ህዳሴ ግድብ ድርድር በብዙ ቴክኒካዊና ህጋዊ ነጥቦች ላይ ስምምነት ቢደረስም በሶስቱ ሀገራት መካከል አሁንም ከፍተኛ አለመግባባቶች አሉ። አለመግባባቶቹን ለመፍታት በአፍሪካ ህብረት መሪነት ሲደረግ የነበረው የሶስትዮሽ ድርድርም በድርድሩ አካሄድ ላይ ስምምነት ባለመደረሱ ከተቋረጠ ወራት ተቆጥረዋል። በሶስቱ ሀገራት መካከል ስምምነት ቢደረስም ባይደረስም የግድቡን የውሃ ሙሌት እንደምታከናውን በተደጋጋሚ በይፋ ያሳወቀችው ኢትዮጵያ ሁለተኛውን ዙር ሙሌት ከጥቂት ቀናት በፊት መጀመሯ ይፋ ሆኗል። ያለ ስምምነት ሙሌቱ መጀመር የለበትም የሚል አቋም የሚያራምዱት ግብጽና ሱዳን በአረብ ሊግ ጭምር በመታገዝ በግድቡ ጉዳይ ላይ የተባበሩት መንግስታት የጸጥታው ምክር ቤት አስቸኳይ ስብሰባ እንዲያደርግ በምክር ቤቱ ተለዋጭ አባል ቱኒዚያ አማካኝነት በጠየቁት መሰረት ምክር ቤቱ ዛሬ ይሰበሰባል። የህዳሴው ግድብ ልክ ግብጽና ሱዳን እንደሚገነቡ ያቸው ግድቦች ሁሉ የልማት ግድብ እንጂ ከዓለም አቀፍ ጸጥታ ጋር የሚገናኝ አይደለም የሚሉት የኢትዮጵያ የህዳሴ ግድብ ተደራዳሪና የባለሙያዎች ቡድን ሰብሳቢ ኢንጂነር ጌዲዮን አስፋው ለቪኦኤ በሰጡት ቃል ጉዳዩ ወደ ጸጥታው ምክር ቤት መሄዱን ተቃውመዋል።
ይህ አንድ የልማት ፕሮጀክት ነው። የከተማ ጸጥታም ሆነ የዓለም ጸጥታን የሚመለከት ጉዳይ አይደል። ይህ ልክ እነሱ እነሱ እንደሰሩት ግድብ እንዳሷን ግድብ ማለት ነው ወይም ሱዳኖች እንደሰሩት ማራዊ ግድብ ወይም ሌሎች ሀገሮች እንደሚሰሩት የለማስ የኃይል ማመንጫ ግድብ ነው። ይህንን ተስፋ ምክር ቤት መውሰዱ አግባብ ያለው አይመስለኝ። ብዙዎችም ይህ አግባብ እንዳልሆነ ይረዳሉ። ባለፈውም አመት እኮ እንዲህ ያለ ሙከራ ተደርጎ ውይይታቸውን በአፍሪካ ዩኒየን ቀጥሎ ብሎ ጸጥታው ምክር ቤት መመሪያ ሰጥቷል። በዛ መሰረት ነው እንግዲህ የአፍሪካ ህብረት ውይይት እየተካሄደ ያለው እና በዛው መቀጠሉ ነው ለሶስቱ ሀገሮች የሚያዋጣቸው።
ግብጽና ሱዳን የህዳሴ ግድቡን ጉዳይ ለውስጥ ችግራቸው በሽፋንነት እንደሚጠቀሙ የሚገልጹት የዲፕሎማሲና ዓለም አቀፍ ግንኙነት መምህሩ እንዳለ ንጉሴም የተባበሩት መንግስታት የጸጥታው ምክር ቤት ጉዳዩን የማየት ህጋዊ መሰረት እንደሌለው ነው የሚናገሩት።
ይህ የህዳሴው ግድብ የውስጥ ችግራቸውን ማስተንፈሻ አድርገው በቋሚነት ስለያዙት ብዙ ነገርም እየዋሹ ስለመጡ ለህዝቡ ኢቭን ውሃው ጭምርኛ ጋር የሚመነጨው ብለው ስለያዙት ያንን ነገር ለማስተንፈስ ነው። አሁን ወዳ ወዲህ እንዲያልቅም አይፈልጉም አፍተሮል። ስለዚህ አሁን ከዚህ በፊትም እኮ ይዘውት ሄደው ነበር ሴኩሪቲ ካውንስሉ ጋር ኖ ይሄ ጉዳይ የአፍሪካ ጉዳይ ነው፣ ውሃውም ወንዙም ያለው እዛ ነው፣ የአፍሪካ ህብረት ደግሞ ይሄንን ማድረግ ይችላል። እንግዲህ ይህንን እንዲሰሩ ሪስፔክቲቭ የሆኑ ፕሮብሌሞችን እንዲፈቱ ሪኮግኒሽን አለን። ስለዚህ ባይፓስ ሊደረግ አይችልም። በሌላ አነጋገር ደግሞ አሁን የአፍሪካ ዩኒየን ይዞት እያለ ወደ ሌላ ሊሂድ ብሎ ሃይጃክ ማድረግ አንደኛ የአፍሪካ ዩኒየንን አንደርስቲሜት ማድረግ ነው፣ ሁለተኛ የአፍሪካ እንትማ ነው የተባበሩት መንግስታት ያልተሰጠውን ማንዴት ማለት ነው። በህግ ይህንን ለመፍታት ምንም አይነት ህግ አልተሰጠውም። ለሱ የሚሄደው ለማደናገር እንጂ ምንም የተለየ ነገር እንዲመጣ ታስቦ አይደለም።
በተባበሩት መንግስታት የኢትዮጵያ ቋሚ መልእክተኛ አምባሳደር ታዬ አጽቀሥላሴ ሰኔ 25 በጸጥታው ምክር ቤት በትግራይ ክልል ጉዳይ ከተካሄደው ይፋዊ ስብሰባ በኋላ የግድቡ ጉዳይ ወደ ጸጥታው ምክር ቤት መቅረቡን በማስመልከት ከጋዜጠኞች ለተነሳላቸው ጥያቄ ሲመልሱ የህዳሴው ግድብ ጉዳይ ሙሉ በሙሉ ከምክር ቤቱ ኃላፊነት ውጭ ነው በማለት ኢትዮጵያ ጉዳዩ ወደ ምክር ቤቱ ማምራቱን እንደማትደግፍ ገልጸዋል።
We don't believe any transboundary resource should be seen at the council.
ማንኛውም ድንበር ተሻጋሪ የውሃ ሀብት በምክር ቤቱ መታየት አለበት ብለን አናምንም። ይህ የጸጥታው ምክር ቤት ኃላፊነት ነው ብለንም አናስብም። ሙሉ በሙሉ ከምክር ቤቱ ኃላፊነት ውጪ ነው። በአፍሪካ ህብረት የሚመራውን ሂደት በቁርጠኝነት እንደግፋለን። የተወሰኑ የቴክኒክና የህግ ጉዳዮች ናቸው የቀሩት። ጉዳዩ ፖለቲካውና ዓለም አቀፋዊ ግጭት መላበስ የለበትም። ይህን ጉዳይ ወደ ጸጥታው ምክር ቤት መውሰድ የሚፈልጉ ጥቂት ሀገራት እንዳሉ እንገነዘባለን። ነገር ግን የድንበር ተሻጋሪ ወንዞች ችግር የሚፈታው በዚህ መንገድ አይደለም። አሁን ይህን ጉዳይ ልንመለከት ነው። ዓለማችን ስንት ድንበር ተሻጋሪ ወንዞች አሏት? 250። ስለዚህ ታውቃላችሁ፣ ምክር ቤቱ ስለ ድንበር ተሻጋሪ ወንዞች የግጭት መንስኤነት በመጠየቅ ስራ ሊጠመድ ነው ማለት ነው። ይህ በፍጹም ተቀባይነት የለውም።
የኢትዮጵያ ግድቡን የመሙላት ድርጊት ዓለም አቀፍ ሕግን የጣሰ እንደሆነ ግብጽና ሱዳን ይከሳሉ። ቱኒዚያ ለጸጥታው ምክር ቤት ባቀረበችው ረቂቅ የውሳኔ ሐሳብም ሁለተኛው የግድቡ ሙሌት እንዲቋረጥ ጠይቃለች። ኢትዮጵያ ሙሌቱን የምታከናውነው ሀገራቱ በፈረሙት የመርሆች ስምምነት መሰረት መሆኑን የሚገልጹት ኢንጂነር ጌዲዮን የሁለቱ ሀገራት ክስ ዓለም አቀፉን ማህበረሰብ የማደናገር ሙከራ እንደሆነ ነው የተናገሩት። የጸጥታው ምክር ቤትም ሙሊቱ ይቋረጥ የሚለውን የቱኒዚያን ጥያቄ ሊቀበል የሚችልበት የህግ መሰረት እንደሌለው አንስተዋል።
የህዳሴ ግድብ ድርድር የሚካሄደው በመርህ ስምምነቱ ነው፣ 2015 በተፈረሙ እኛ መርሆችን አክብረን ነው የምንሰራው። ያ ተጥሷል የሚሉ ከሆነ የትኛው መርህ ነው የተጠሰ? አንዳንድ ጊዜ በጥቅሉ የሚናገሩት ነገር ዓለም አቀፉ ህጉን ለማሳሳፍ ሙከራ ይመስለኛል። ግን በዚህ የሚሳሳት ሀገር በዚህ የሚሳሳት ምክር ቤት ያለ አይመስለኝ። ይህንን የሙሊት ስርዓት የሰሩት የሶስቱ ሀገሮች ኤክስፐርት ናቸው፣ ኢትዮጵያ የሰራቸው አይደለም። ያንን ስርዓት ተከትለን በመርህ ስምምነቱ መሰረት ላይ ተከትለን ነው ሞላ። ስለዚህ የትኛው የህግ መሰረት የትኛው ማስረጃ ኖሯቸው ነው እንዳለ ጥያቄ የሚያቀርቡት የሚለው ራሱ መጠየቅ አለበት። የጸጥታው ምክር ቤትም ጉዳዩን ይህንን መረጃ ያስፈልጋል እኮ እንደው መረጃ በሌለበት የህግ መሰረት በሌለበት አንድ ሉዓላዊ ሀገር ግድብ ሰርቶ ውሃ አትሞላም ለማለት አስቸጋሪ ነው፣ የሚጠየቅም ጥያቄ አይደለም።
የዲፕሎማሲና ዓለም አቀፍ ግንኙነት መምህሩ እንዳለ ንጉሴ የግድቡ ጉዳይ በጸጥታው ምክር ቤት መታየቱ ከተመድ መርሆች አንጻር ሲታይ ሶስቱን ሀገራት እንዲስማሙ ከመምከር ውጭ የተለየ ነገር አያመጣም የሚል እምነት አላቸው።
አንደኛ አሁን አጠያየቁ ራሱ የዲፕሎማሲ መርህን የተከተለ አይደለም። ያው የአረብ ሊጉን ብትወስደው እኮ በምን ምክንያት ገባ ቢባል እንኳን ጀስቲፋይ አያደርግም። ለምሳሌ ለምሳሌ የተባበሩት ምድር የመጀመሪያው ቻርተር እኮ የሚለው ምንድን ነው? ፕሪንሲፕሉ ሶቨርኒቲ ነው የሚለው እንደምታውቀው። ያሁን ከሶቨርኒቲም እኮ ኢኳል ሶቨርኒቲ ነው የሚለው። ስለዚህ ኢትዮጵያ በራሷ ግዛት ውስጥ የምትገነባው ነገር ሌላውን እስካሉት ጉዳይ ድረስ እኮ ፍቃድ ያስፈልጋል። ሁለተኛው ነን ኢንተርፌራንስ ነው የሚለው ፕሪንሲፕሉ ራሱ የተባበሩት መንግስታት ማለት ነው። በኢትዮጵያ ውስጥ ጉዳይ ዝም ብሎ አይገባም። እንደው አንዳንዴ ለፕሮፓጋንዳ ለምናምን አሁን አሜሪካ ምናምን ሲገባ ታይዋለን። የአማራ ቀበሌ የሆነ ቀበሌ ጉራጌ ቀበሌ ምናምን እያለ ያወራል። ያ የራሱ ችግር ነው። ዓለም አቀፍ ሕግም መሰረት የለውም እንደዛ ሲያወሩ ማለት ነው። እነሱ ቢሆን እና እኔ የተለየ ነገር ያመጣሉ ብዬ አላስብም። የተለየ ነገር ያመጣሉ ተብሎ አይታሰብም። ለምን ምክር ሊሰጥ ይችላል እንደ ባለፈው ማለት ነው። ሂዱና ተስማምታችሁ ጨርሱ ብሎ ሊል ይችላል። ሌላው አነጋገር ተውና እዛው ባለው በተባበሩት መንግስታት እንኳን በቅርቡ በወጣው ሕግ መሰረት ኢትዮጵያ ነች ትክክል፣ በጋራ እንጠቀም፣ እንደዚህ ሁን ብላ ያቀረበችው ኢትዮጵያ እኮ ነች። ግብጽ አትንኪ ነው፣ ሱዳን ዝም ብሎ ነው እሱ አቋም የሚለው።
በቅርቡ የተጀመረው የግድቡ ሁለተኛ ዙር የውሃ ሙሌት እስከ ነሐሴ ወር መጨረሻ እንደሚጠናቀቅ የኢትዮጵያ የህዳሴ ግድብ ተደራዳሪና የባለሙያዎች ቡድን ሰብሳቢ ኢንጂነር ጌዲዮን አስፋው ተናግረዋል።
እንግዲህ ሙሌቱ ያው የግንባታውን ሂደት ተከትሎ ነው የሚሄደው። የግንባታውን ሂደትና የሚዘንበውን ዝናብ ተከትሎ ነው። ትንበያዎች የሚያሳዩት ጥሩ ዝናብ እንደሚኖር ነው። ስለዚህ የሁለቱ ክንችት ነው። እነዚህ ወራቶች ግድቡ ቁመቱ ሲጨምር በቂ ውሃ ከመጣ ያንን ያጠራቅማል ማለት ነው። ስለዚህ በዛ መልክ ከሄደ አሁን ከነሐሴ ወር መጨረሻ የግድቡ ቁመት 95 ሜትር ሲደርስ ውሃ ውስጥ ላይ ይደርሳል ተብሎ ይገመታል። የሁለተኛው ሙሌት ተጠናቀቀ የሚባለው ያኔ ነው። አሁን ተጀመረ ነው የምንለው።
የግድቡ ሁለተኛ ዙር ከተጠናቀቀ ኢትዮጵያ የዲፕሎማሲ የበላይነት እንደሚኖራት የገለጹት ደግሞ የዲፕሎማሲና ዓለም አቀፍ ግንኙነት መምህሩ እንዳለ ንጉሴ ናቸው። በግድቡ ጉዳይ የተባበሩት መንግስታት የጸጥታው ምክር ቤት ስብሰባ ቢቀመጥም ሶስቱ ሀገራት ወደ ድርድራቸው እንዲመለሱ ከማበረታታት ውጭ ምክር ቤቱ እምብዛም የሚያደርገው ነገር እንደሌለ የምክር ቤቱ የወሩ ሰብሳቢ የሆኑት በተመድ የፈረንሳይ አምባሳደር ባለፈው ሳምንት መግለጻቸው ይታወሳል። በዛሬው ስብሰባ የኢትዮጵያ የግብጽና የሱዳን ተወካዮች ለምክር ቤቱ አባላት ንግግር ያደርጋሉ ተብሎ ይጠበቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን እናመሰግናለን። በመቀሌ ዩኒቨርሲቲ ስላሉት ተማሪዎች ደህንነትም ዘገባ አለን። የትግራይ ኃይሎች መቀሌ ከተማን ከተቆጣጠሩ በኋላ ልጆቻቸው ትግራይ ባሉ ዩኒቨርሲቲዎች የሚማሩ ወላጆች ስለ ልጆቻቸው ደህንነት እንደተጨነቁ ይናገራሉ። የአሜሪካ ድምፅ ያናገራቸው በመቀሌ ዩኒቨርሲቲ ያሉ ተማሪዎች እስካሁን ባለው ጊዜ ደህንነታቸው የተጠበቀ መሆኑን ገልጸዋል። ነገር ግን የስልክና የባንክ አገልግሎት ባለመኖሩ እንደተቸገሩ ተናግረዋል። ሙልጌታ ጽብሃ ከመቀሌ ዘገባ አድርሶናል።
ከአስር ቀናት በፊት ነው የትግራይ ኃይሎች መቀለ ከተማ የተቆጣጠሩት። ከዛን ቀን ጀምሮ በትግራይ ያሉ ዩኒቨርሲቲዎች የሚማሩ ተማሪ ወላጆች ስለ ልጆቻቸው እየተጨነቁ መሆናቸው በተለያዩ መገናኛ ብዙሃን እየገለጹ ናቸው። ተማሪዎቹ ያሉበት ሁኔታ ለመጠየቅ በመቀለ ዩኒቨርሲቲ ተገኝቼ ነበር። ቴድሮስ ሹራ በዩኒቨርሲቲው የሁለተኛ ዓመት የማናጅመንት ተማሪ ነው።
እስካሁን እዚህ ግቢ የሌላውን ግቢ ባላውቅም እኛ ጋር እዚህ ግቢ ኖርማል ነው። ምንም የሆነው ነገር የለም። እነሱም ከገቡ በኋላ ምንም ሰላም ነው እስካሁን የለ ነው። በትምህርቱ አሁን ነገ ፋይናል እንጀምራለን። እስከ ማክሰኞ ነው የተባለው። ካፌም ያው እስካሁን እየተጠቀመ ነው፣ አልተቋረጠም። ብዙ ይህን ያክል እንደ በፊቱ ባይሆንም የካፌውም ትንሽ የተወሰነ ችንትን አለ፣ ግን ያው ሳንበላ አናድር ነው። ገንዘብ ምናምን አሁን በእርግጥ እጃችን ላይ የለም። ባንክ ሁሉም ተዘግቷል። በገንዘብ ሁኔታ ችግር ላይ ምንም እጃችን ላይ ቀድመንም የተጠነቀ ያወጣ ነው ነገር የለም እና ቢከፈትልም ምናምን አሪፍ ነው። ስልክም ምንም አይሰራም። ከፋሚሊ ጋርም አልተገናኘንም እስካሁን።
አጁሉ ታኦ የተባለች ከጋምቤላ ክልል የመጣች የኮሚኒቲ ዴቨሎፕመንት የማስተርስ ዲግሪ ተማሪ በበኩሏ
መጀመሪያ አካባቢ ትንሽ ስጋት ነበረ። ምክንያቱም የተለያዩ ኢንፎርሜሽን በየደቂቃው ስለምናገኝ ማለት ነው። ግን በአሁኑ ሰዓት ላይ በጣም እየተረጋጋ ነው ያለው ግቢ ውስጥ ያለው ሁኔታ። ያው የቤተሰቡ ሁኔታ እኛ ባናቀውም እንደሚጨነቁት፣ ግን ደህና ነን እኛ። ልዩ ኃይሎች ግቢ ውስጥ ገብተዋል። ያለው ነገር በጣም ተረጋግቷል መጀመሪያ ከነበረው። እኛም ደህንነታችን ሰላም ነው። ካፌ ውስጥ ያለውን ኢንቫይሮንመንት ሁሉም ደህና ነው። አሁን ተረጋግቷል እንደመጀመሪያ አይደለም። ባንክ፣ ስልክ፣ መብራት አሁን መጥቷል። የባንክ ግን በጣም ያስጨንቅ ነበረ። ኢንፎርሜሽኑ ሳይኖረን ስለሆነ ባንክ ሄደው ምንም የብር አክሰስ በእጃችን የለም እና ደግሞ እንበላበት የነበረው ካፌ በዛ ምክንያት ተከልክለናል። አሁን የተማሪ የዋናው ካፌ ውስጥ ነው የምንጠቀመው ማለት ነው እና ጫና እያደረገብን ነው። ውሃ ለመግዛት አልቻልንም። ስለዚህ ባንክ ቢከፈት የተሻለ ነው። ስልክም ደግሞ ያው ይታወቃል ብዙ ተማሪዎች ቤተሰቦቻቸው ደካሞች አሉ የሚታመሙ አሉና ለዛ ተብሎ ስልክም ይፈከፈታል አሪፍ ነው።
ፍቃዱ ደመቀ የተባለ ተማሪ በበኩሉ ተማሪዎች ከወላጆቻቸው ጋር እረፍት አድርገው መመለስ እንደሚፈልጉ ነው የገለጸው።
ትምህርት እየሰሙን ትጀምራላችሁ ተብለን አንዳንድ እየጀመርን ያለ ነው ምግብም አለ ውሃም አለ ከችግሩ አንጻር ደና ነው ክላስ ምናም ዛሬ የተማር ነበር ለምሳሌ ተማሪዎቹ ያለቀሱ ነው ክላስ እየተቀመጡ ያሉት ምንድነው ስንላቸው ያው የቤተሰብ ናፍቆት ቤተሰብ ይጨነቃል ምናም እንደዚህ ያሉ ነው የተማሩ ያሉት እነሱ ደግሞ ያው በዚህ ጊዜ አስናብተው ቤተሰብ ናይተን ይሄ ችግር ከተፈታ ቀጣይ ብንመለስ የሚሉ ናቸው ተማሪዎቹ ሀሳባቸው በሙሉ የኔም ሀሳብ እንደዛው ነው ማለት ነው ከምንም በላይ የስልክ አገልግሎት ነው ቤተሰብ ማግኘት ነው የሚፈልጉት ተማሪዎቹ እኛም የምንፈልገውላችንም ይሄንን ነው
ከኦሮሚያ ክልል የመጣ በዩኒቨርሲቲው የማርኬቲንግ ማኔጅመንት ተማሪ ጋዲሳ ማሞ በበኩሉም የባንክና የስልክ አገልግሎት አለመኖር ለትምህርታችንና ኑሯችን አስቸጋሪ አድርጎታል ይላል
ያለንበት ሁኔታ ያው ሁሉም ተማሪ በጭንቀት ነው ያለው አሁን እና ቤተሰባችን ከዚህ በፊት በአንድ ቀን ሁለት ጊዜ ሶስት ጊዜ ነው የሚደውሉት በቀን ማለት ነው ድምጻችን ለማስማት እና አሁን ግን ሳምንት አልፈናል 9ኛ ቀናችን ምናምን ነው እና እስከዛሬ ቤተሰባችን በህይወት ራሱ ላይ ተጠብቁልን ይችላል እኛ ግን በህይወት አለን እስካሁን እና በጣም ገራም ነው ልጆቹ በብዛት በጣም እየተጨነቁ ነው አሉት ክላስ ይጀመር እና አንዳንድ ፈተናም ይጀመር ይያሉ ነው ግን ፈተናም ለመስራት ክላስ ራሱ ቁጭ ብለን ለመማር ለኛ በጣም ነው የሚከብደው ሁሉም ተማሪ በዚህን ሰዓት ሄዶ ወይ ቤተሰቡን አናግሮ መመለስ ወይ ደግሞ ራፍታ አርጎ መቀጠሉ መማር እንደዛ ነው የሚፈልገው ሁሉም ተማሪ
በትግራይ ክልል የቴሌኮሙኒኬሽንና የባንክ አገልግሎት አሁንም የለም። የኤሌክትሪክ አገልግሎት በአንዳንድ አካባቢዎች ተመልሷል። የትራንስፖርት አገልግሎት ደግሞ በክልሉ ውስጥ ተጀምሯል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለ።
ሙልጌታን እናመሰግናለን። አሁን ደግሞ ስለ ትግራይ የምግብ አቅርቦት የኢትዮጵያ መንግስት በትግራይ የምግብ አቅርቦት ጥረት እንዳይፈጠር የቅድመ ጥንቃቄ ስራ መስራቱንና አሁንም ምቹ ሁኔታ ለመፍጠር ጥረት እያደረገ መሆኑን አስታወቀ። የሰላም ሚኒስትር ሙፈሪያት ካሚል የፌደራል መንግስቱ ጦር ትግራይን በጊዜያዊነት ለቆ ሲወጣ 400 ሺህ ኩንታል ገደማ እህል የስርጭት ስራ ከሚሰሩ ዓለም አቀፍ ተቋማት ጋር ተወጥቷል ብለዋል። አሁንም በየብስና በአየር ወደ ትግራይ ድጋፍ ለመላክ ለሚፈልጉ ሁሉ መስመሮች ክፍት መሆናቸውን ሆኖም ሁሉም ሳይፈተሹ የማያልፉ መሆናቸውን ወይዘሮ ምፈሪያት ተናግረዋል። አዲስ ቸኮል ዘገባለው።
የኢትዮጵያ መንግስት የተኩስ አቁም ውሳኔ ወስኖ ከትግራይ ሲወጣ መነሻው ህብረተሰቡ አስፈላጊውን አገልግሎት እንዲያገኝ በማሰብ ነው ሲሉ የሰላም ሚኒስትሯ ወይዘሮ ሙፈሪያት ካሚል ለቪኦኤ በሰጡት ቃል ገልጸዋል። እንደ ወይዘሮ ሙፈሪያት ገለጻ በጊዜያዊነት የትግራይ ክልልን የፌደራሉ ጦር ለቆ ሲወጣ 384 ሺህ ኩንታል እህልና የእርዳታ ስራ የሚሰሩ ዓለም አቀፍ ድርጅቶችን አዘጋጅቶ መውጣቱን ተናግረዋል።
የኢትዮጵያ መንግስት የወሰነው የተኩስ አቁም ውሳኔ ማዕከሉ ሰብአዊ አገልግሎትን ማቅረብ ላይ የተመሰረተ ነው። የሞራል የውሳኔው መሰረታዊ ሀሳቤ አንዱ እሱ ነው። ከዛ አኳያ ስንወጣ ከመቀሌ ለጊዜው ስንወጣ ብዙ ወደ 384 ሺህ በላይ ኩንታል እህል አስቀምጠን ነው የወጣ ነው። ይሄ ህዝቡ እንዳይቸገር አገልግሎት እንዲያገኝ ወደ 5 የሚሆኑ ራይተሮች አሉ ከመንግስት ጋር እየሰሩ ያሉ ዓለም አቀፍ ድርጅቶች እነዚህ ድርጅቶችም መስራቻቸውን እንዲቀጥሉ ለማድረግ የሚያስችል እድል ፈጥረን ነው የወጣ ነው።
ከዚህ ባሻገር አስቀድሞ ለክረምት የግብርና ስራ የሚሆን ግብዓት የማቅረብ ስራ ሲሰሩ እንደነበር ተናግሯል ወይዘሮ ሙፈሪያት። ይሁንና ግብዓት የማቅረብ ስራ በህወሓት በኩል ሲደነቃቀፍ ነበር ሲሉ ከሰዋል።
አላማው የእርሻ ስራ ላይ የእርሻ ተግባር ላይ አርሶ አደሩ እንዲሰማራ ነው። ለዛ የሚሆን ግብዓት እንደዚሁ የምርጥ ዘርና ማዳበሪያ አስገብተን ማስገባት ብቻ ሳይሆን ከ20 በላይ የሚሆኑ ወረዳዎችም ላይ ስርጭት አካሂደናል። ቀሪ ወረዳዎች ላይ ያው ቲፒኤልኤፍ የማደናቀፍ ሚና ተጠናክሮ ስለቀጠለ በዚህ ሁኔታ ግብአት የሚወስድም የሚገደልበት የሚቀጣበት እርዳታ የሚወስድም የሚገደልበት የሚቀጣበት ሁኔታ እሱ ብቻ አይደለም መልሶ የጸጥታ ኃይሉንም የዚሁ ጥቃት ሰለባ እንዲሆን የማድረግ ሁኔታ ስለነበረ ሳቢው ሁማኒቴሪያን ሰርቪሱን የማሳለጥ ነው ማለት ነው። የቀጣይ ህዝቡ እንዳይቸገር አምርቶ መኖር የሚችልበትንም እድል የሚፈጥር ኃላፊነት የተሞላበት ውሳኔ ነው የተወሰነው።
በትላንትናው ዕለት በመንግስታዊ መገናኛ ብዙሃን በኩል የኢትዮጵያ መንግስት ፍላጎት ያላቸው አካላት ለትግራይ ክልል ሰብአዊ ድጋፍ እንዲያደርጉ ፈቃድ መስጠቱ ይፋ የተደረገ ሲሆን ይህ ግን ከአስፈላጊ ቅድመ ፍተሻዎች ጋር እንደሆነ ነው ወይዘሮ ሙፈሪያት ለቪኦኤ ያስታወቁት። በአውሮፕላን ወደ ትግራይ የሚደረጉ የእርዳታ በረራዎች በቦሌ በኩል መሆን እንዳለባቸውና የየብስ ትራንስፖርትም አስፈላጊው ፍተሻ ከተደረገለት በኋላ ወደ ትግራይ እንዲያልፍ እንደሚደረግ ነው ሚኒስትሩ ያስታወቁት። ለዚህም ግልጽ መመሪያ ማውጣታቸውንና መመሪያውንም ለሚመለከታቸው አካላት ማሳወቃቸውን ጨምረው ገልጸዋል።
ጥብቅ የሆነ መመሪያ ነው ያወጣነው። ይሄ መመሪያ እንቅስቃሴ የሚዘጋ ሳይሆን እንቅስቃሴውን ያመቻቸ፣ ግን ደግሞ የሀገር ደህንነትና ሉዓላዊነትን የሚጋፋ ምንም ነገር እንደሌለ ለማረጋገጥ የሚያስችል መመሪያ ነው። ስለሆነ ቀጥታ የሚባል በረራ የለም፣ አናስተናግድም። ከሚመጣበት ቦታ መጥቶ ቦሌ ኤርፖርት ላይ ተገቢው ፍተሻ ተደርጎ ለእርዳታው አስፈላጊ የሆነ ምግብ ነክ ያልሆነ እቃ መሆኑ ተረጋግጦ ነው የሚሄደው ማለት ነው። ይሄ የመጀመሪያውን ዓላማ ለማሳካት እየተደረገ ያለ ጥረት ነው። ይሄ ብቻ አይደለም፣ በምድር ትራንስፖርት የሚደረጉ በየብስ የሚደረግ እንቅስቃሴም ካለ ምን አይነት ሂደት ነው ማለፍ ያለበት ለሚለው ግልጽ መመሪያ አውጥተናል። መመሪያውም ላይ ውይይት አድርገናል፣ አሳውቀናል ማለት ነው። በዚህ ህግና ስርዓት መሰረት ብቻ መንቀሳቀስ እንፈልጋለን እንችላለን ለሚሉ አካላት
የኢትዮጵያ መንግስት መንገድ የመዝጋት ፍላጎት የለውም ያሉት ሚኒስትሯ፣ ሆኖም የእርዳታ ስራው ለሀገር ደህንነት ስጋት ለሚሆኑ ድርጊቶች ሽፋን እንዳይሆን ጥንቃቄ ያደረጋል ብለዋል። በትግራይ ክልል መሬት ላይ ያለው የእርዳታ ስጣት ሁኔታ ምን ይሆናል ለሚለው ግን በክልሉ አለ ባሉት ኃይል ላይ የሚወሰን ነው ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ እናመሰግናለን። ይህ በእንዲህ እንዳለ ትላንት በትግራይ ቴሌቪዥን መግለጫ የሰጡት የትግራይ ክልል ፕሬዚደንት ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው ወራሪ ኃይሎች የትግራይን ህዝብ ለማጥፋት ጥይት፣ ረሃብ፣ ጾታዊ ጥቃትና ንብረት ማውደምን የመሳሰሉ የጥፋት ፓኬጆችን አዘጋጅተው በትግራይ ህዝብ ላይ የማያቋርጥ ጥፋት በማካሄድ ላይ ይገኛሉ። በመሆኑም ዓለም አቀፉ ማህበረሰብ በትግራይ ህዝብ ላይ በእነዚህ ወራሪዎች እያደረሰ ያለውን የዘር ማጥፋት ወንጀል ተገንዝባችሁ በመቃወም መወሰድ ስለሚኖርባቸው እርምጃዎች አቋማችሁን በግልጽ አሳውቃችኋል። ህዝቡ እርዳታ እንዲደርሰውም የሚቻላችሁን ጥረት በማድረግ ላይ ትገኛላችሁ። በዚህ ስራ ላይ ለተሰማሩ መንግስታዊና መንግስታዊ ያልሆኑ ድርጅቶች ምስጋናችን ይድረሳችሁ ካሉ በኋላ ዶክተር ደብረጽዮን ገብረ ሚካኤል እንዲህ ብለው ነበር።
ይሁን በራዚ ክትፈልጦም ዝግባ ጉዳይ የለው እዞም ፋሽታውያን ወረኪት ላይ ብናይ በራ ሕግዝ ምራሕ ሰራዊት ልቀመላኸ መንግስት ኢሳያስ ኣፈወርቂ
እዚህ ላይ ግን አንድ መታወቅ ያለበት ጉዳይ አለ። እነዚህ ፋሽስታዊ ወራሪዎች በተለይ በበረሃ ሕግ የሚመራው የአምባገነኑ ኢሳያስ አፈወርቂ ሰራዊት ዛሬም ሆነ ነገ ከክፉ ድርጊቱ ባለፈ በፈቃደኝነት ከትግራይ ሙሉ ለሙሉ አይወጣም። ከዚህ ባለፈ በረድኤት የተገኘው እህል ወደ ህዝባችን እየደረሰም አይደለም። ይባስ ብሎ ወራሪ ኃይሎች ተጠቃሚ የሚሆኑበት ሁኔታ እየታየ ነው። አሁን ደግሞ በአንድ በኩል ረድኤት ያለ ችግር እንዲዳረስ ተኩስ አቁመናል፣ ሰራዊታችንን ከትግራይ አውጥተናል እያሉ ከትግራይና ወደ ትግራይ የሚደረጉት የአየርና የመንገድ ማጓጓዣዎች መዝጋት፣ እርዳታና ሌሎች አገልግሎቶች እንዲቋረጡ አድርገዋል።
የኤሌክትሪክ፣ የቴሌኮሙኒኬሽንና ሌሎች አገልግሎቶች በማቋረጥ የትግራይን ህዝብ የማጥፋት ወንጀል አሁንም ቀጥለውበታል። ስለሆነም በእነዚህ ወራሪዎች ላይ እርምጃ እንድትወስዱ በተለይ የወረራው መሪዎች አምባገነኑ ኢሳያስ አፈወርቂና ፋሽስቱ አብይ አህመድ በዓለም አቀፍ ህግ ፍርድ እንዲያገኙ የተፈናቀለው የትግራይ ህዝብ አስቸኳይ እርዳታ እንዲደርስለት ድጋፍ እንድታደርጉለት የትግራይ ህዝብና መንግስት ጥሪያቸውን ያቀርባሉ ብለው ነበር። ዶክተር ደብረጽዮን ላደረጉት ንግግርና ላስተላለፏቸው መልእክቶች ከአዲስ አበባም ይሁን ከአስመራ በቀጥታ የተሰጡ ምላሾች እስካሁን ባለው ጊዜ ባይሰሙም የኤርትራ መንግስት ባለሥልጣናት ቀደም ሲል በሰጧቸው መግለጫዎች መንግስቶቻቸውም የሆኑ ወታደሮቻቸው የእርዳታ እህል እንዳይደርስ እንደማይከለክሉና ጉዳትም እንደማያደርሱ ሲገልጹ ቆይተዋል። አሁን ስለ ትግራይና የአማራ ህዝቦች ዘገባ ይሰማል። የአማራና የትግራይ ህዝቦች የተዋሃዱና የተጋመዱ በመሆናቸው የወቅቱ ዥንብር ሳያደናግራቸው ዘላቂ በሆነው ትስስራቸው ላይ ሊያተኩሩ እንደሚገባ የአማራ ዲሞክራሲያዊ ኃይል ንቅናቄ ገለጸ። ንቅናቄው በጸረ አማራና በጸረ ኢትዮጵያ መስመር ውስጥ ሀገር ለማፍረስ የሚመጡ ኃይሎችን ለመታገል ዝግጁ መሆኑንም አስታውቋል። አስቴር ምስጋናው ዝርዝር ዘገባ አላት።
የአማራ ዲሞክራሲ ኃይል ንቅናቄ አዲሃን ዛሬ በሰጠው መግለጫ በልዩ ልዩ ወቅታዊ ጉዳዮች ላይ ያለውን አቋም አብራርቷል። አሁን ኢትዮጵያ በውጭም በውስጥም ከገጠማት የህልውና ፈተና ለመታደግ ህዝቦች በአንድነት ሊቆሙ ይገባል ብሏል። ሀገርን ለማዳን ከሚሰሩ የፖለቲካ ኃይሎች ጋር ለመቆምም ዝግጁ መሆኑን አስታውቋል። በጸረ አማራና በጸረ ኢትዮጵያ መስመር ውስጥ ሀገር ለማፍረስ የሚመጡ ያሏቸውን ኃይሎች ለመታደግ ዝግጁ መሆናቸውንም የንቅናቄው የምርጫ ጉዳዮች አስተባባሪ አቶ ምርጫው ስንሻው ገልጸዋል።
በየትኛውም አስቸጋሪ ወቅት ከፊት መስመር በመሰለፍ የህዝባችንን ህልውና ለማስጠበቅ ቆራጥ ተጋድሎ በማድረግ የሚታወቀው ድርጅታችን አዲሃን ዛሬም እንደ ትናንቱ ከመቼውም ጊዜ በላቀ ሁኔታ ትግሉን አጠናክሮ የሚቀጥል መሆኑንና በጸረ አማራና በጸረ ኢትዮጵያ የፖለቲካ መስመራቸውን ያሰመሩ ኃይሎችን ለመታገል አዲሃን ማንኛውንም መስዋዕትነት ከመክፈል ጋር የአማራውን ችግር እንደራሱ ችግር ኢትዮጵያዊ ሁሉ ተገንዝቦ ከአማራ ህዝብ ጎን ተሰልፎ በሚዛትበት የአማራ ህዝብ መከራ የሚቆም ነገር የለምና ያንን መከራ አንድ ሆኖ እንዲመክት ልባዊ የሆነ ጥሪያችንን ለመላው የኢትዮጵያ ህዝብ እናቀርባለን።
በተለይ ሰሞኑን ህወሓት በአማራ ህዝብ ላይ አውጇል ያሉትን ጦርነት የአማራ ዲሞክራሲ ኃይል ንቅናቄ ከመንግስት ጎን በመቆም ለመመከት መዘጋጀቱን አቶ ምርጫው ገልጸዋል። የትግራይ ህዝብ ዘላቂ የሆነችውን ኢትዮጵያን ወንድም ከሆነው የአማራ ህዝብ ጋር አብሮ እንዲገነባም ጥሪ አቅርበዋል።
ዛሬ የወልቃይትና የራያ ነገር እንዳይመለስ ሆኖ ተዘግቷል። እንደ አማራ ህዝብ ጥቅም፣ እንደ አማራ ህልውና መረጋገጥ አስተማማኝ በሆነ ሁኔታ ተመልሷል። የሆነ ሆኖ መመለሱ ብቻውን አይደለም፣ ድሉን መጠበቅ ያስፈልጋል። የህልውናችን መሰረት ስለሆነ ያንን ለማስረገጥ እወዳለሁ፣ እንጠብቃለን። በአማራ ህዝብና በትግራይ ህዝብ መካከል ሰላም ወርዶ ፍቅር ወርዶ ዛሬ የሚደለቀው የክፋት ፖለቲካ ተሰብሮ ወደ አንድነታችን የምናመራ አንድ ሆኖ በመቆም ሀገራዊ ግዴታውን እንዲወጣ ልባዊ የሆነ ጥሪያችንን እናቀርባለን።
ንቅናቄው የውጭ ኃይሎች በኢትዮጵያ ላይ የሚያደርጉትን ጫና አጥብቆ እንደሚቃወምም አስታውቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አሁን ደግሞ ወደ ዩናይትድ ስቴትስ ወሬ። የባይደን አስተዳደር ባለፈው ሳምንት መጠኑ 4 ሚሊዮን የሚደርስ የኮቪድ-19 መከላከያ ክትባት ለመለገስ ቃል ከገባ በኋላ ሌላ መጠኑ በሚሊዮኖች የሚቆጠር የሞደርና ክትባት ለጓቶማላና ለቪየትናም መላኩን በትላንትናው ዕለት ይፋ አድርጓል። ይሁንና ዩናይትድ ስቴትስ ባለፈው የአውሮፓውያኑ ሰኔ ወር ማብቂያ አጠቃላይ መጠኑ ወደ 80 ሚሊዮን የሚሆን ክትባት ለሚያስፈልጋቸው ሀገሮች ለመላክ ይዛ የነበረው እቅድ እንደታለመው አልሆነም። የአሜሪካ ድምጿ የዋይት ሀውስ ዘጋቢ ፓትሲ ውዳክስዋራ ዩናይትድ ስቴትስ ዓለም እንዲከተብ ለመርዳት የያዘችው ጥረት የገጠመውን ፈተና አስመልክቶ ያጠናቀረችውን ዘገባ አሉላ ከበደ ያቀርበዋል።
የዋይት ሀውሷ የፕሬስ ጸሐፊ ጄምስ ሃኪ ናቸው። ሁለቱ አገሮች ከዩናይት ስቴትስ የተላከ ክትባት በያዝነው ሳምንት የሚረከቡ መሆናቸውን ማክሰኞ ይፋ ያደረጉት
Both Guatemala and Vietnam will be receiving COVID vaccine doses from the Biden-Harris.
Guatemalam hona Vietnamam ka Biden-Harris astadadar yetalaka ye COVID-19 kitbatochin yikebelalu. Guatemala 1.5 million, Vietnam demo ሚሊዮን የሚደርስ የሞዴርና ክትባትን ነው የሚቀበሉት።
አዲስ ያገረሸ የኮቪድ-19 ወረርሽኝ ከብርቱ ጫና ውስጥ ያሳደራት ኢንዶኔዥያ ዜጎች ለመከተብ ተኮልኩሎ ለሚታዩባት ደቡብ ምስራቅ እስያዊቱ ሀገር የባይደን አስተዳደር ባለፈው ሳምንት ነበር 4 ሚሊዮን የሞዴርና ክትባት በተባበሩት መንግስታት የክትባት ማከፋፈያ ፕሮግራም ኮቫክስ በኩል በአፋጣኝ ለመላክ ቃል የገባው። ዩናይትድ ስቴትስ በዓለም ዙሪያ 580 ሚሊዮን የሚደርስ ክትባት ለመለገስ ቃል ብትገባም እስከ ሰኔ ወር መገባደጃ ድረስ 80 ሚሊዮን ክትባት ለመላክ ይዛ የነበረውን ግብ ማሳካት ግን አልቻለችም። ይህ እውን እንዳይሆን አዳጋች ያደረጉ በርካታ ፈተናዎች መኖራቸውን ነው የዋይት ሀውስ ቃል አቀባይ ለአሜሪካ ድምጽ የገለጡት።
Sometimes we have to work through legal barriers, we have to work through regulatory barriers.
አንዳንድ ጊዜ የህግ መሰናክሎችን ማለፍ ይጠይቃል። የቁጥጥር ደንቦችን የሚመለከቱ መሰናክሎችንም ማለፍ ይጠበቅብናል። ክትባቶቹን ለማሰራጨት ከሚያስፈልጉ ቁሳቁሶች ጋር ተያያዥነት ያላቸው ጉዳዮችም አሉ። እንዲሁም የማቀዝቀዣ አገልግሎት የተሟላበት መጓጓዣም ያስፈልጋል። በመሆኑም እኛ በቃላችን መሰረት ይህን ያህል መጠን ያለው ክትባቶችን ለመላክ ስንመድብ፣ ቀሪው ከፊል ስራ ግን ሀገራቶች ያንን ለመቀበል ዝግጁ መሆናቸውን የሚመለከት ነው።
ፈተናው የሚጀምረው የትኛው ክትባት ተገቢ ነው የሚለው ውሳኔ ከሚወሰንበት ጊዜ አንስቶ ነው። ዩናይትድ ስቴትስ ካላት የክትባት ክምችት የሚበዛው እጅግ በጣም ቀዝቃዛ ማከማቻና ማጓጓዣ ዘዴ የሚጠይቁት የፋይዘርና የሞደርና ክትባቶች ናቸው። ያ ደግሞ ሁሉም ሀገሮች በቀላሉ ለማስተናገድ ዝግጁ የሆኑበት አይደለም። ክሪሽና ኡዳያ ኩማር በዩናይትድ ስቴትሱ የዱክ ዩኒቨርሲቲ ዓለም አቀፍ የጤና አገልግሎቶች የፈጠራ ማዕከል ዲሬክተር ናቸው።
Once they get there, we have to know what's the expiration date on the batches that we're sending. We have to know at the country level whether there's regulatory authorization for that particular.
እዚ እንደደረሱም የላክን ያለነው ክትባት ያገልግሎት ማብቂያ ጊዜ መቼ እንደሆነና የሚላከው ክትባት ጥቅም ላይ የሚውል መሆኑን ከውጭ ሀገር መምጣት ያለበት የቱ እንደሆነ የሚለይና ፍቃድ የሚሰጥ የቁጥጥር ስራ የሚከታተል አሰራር በአገር ደረጃ መኖሩን ማወቅ አለብን። ያ እንግዲህ ገና የመጀመሪያው ደረጃ ስራ ነው። ከዚያም ክትባቱ ከተነሳበት እስከሚሰጥበት የመጨረሻው መዳረሻ ድረስ ክትባቶች መያዝ ባለባቸው ማቀዝቀዣ ተቀምጦ እንደሚጓጓዝ ሰራተኞች ዝግጁ መሆናቸውን ክትባቱን ለሚከትቡት ሰዎች ስልጠና መስጠቱን እና ሄደው መከተብ መቻላቸውን ማረጋገጥ አለብን።
ዳይሬክተሩ አክለውም ተቀባይ አገሮች ዓለም አቀፉን የጸረ ኮቪድ-19 ስርጭት ፕሮግራም ኮቫክሲን ቻይናንና ሩሲያን ጨምሮ ከተለያዩ ክትባቱ አቅራቢዎች የሚያገኙአቸውን የተለያዩ ክትባቶች በወጉ ማደራጀት አለባቸው ይላሉ። ያም የተወሳሰበውን ክትባቱ የሚጠይቀውን የማስተላለፊያ ስርዓት አያያዝና ጥሩ እቅድ የሚጠይቅ መሆኑን አመልክተዋል። በአንጻሩ ሲታይ አብዛኛው ክትባት በቀላሉ ወደ ባለጸጋው አገሮች እየሄደ ያለበት ሁኔታም አለ። ዩናይትድ ስቴትስ ፕሬዝዳንት ጆ ባይደን
By the end of this week, we'll have reached the mark of 160 million fully vaccinated Americans.
በዚህ ሳምንት መጨረሻ 160 ሚሊዮን ሙሉ በሙሉ የተከተቡ አሜሪካውያን ከሚዘገቡበት እርከን ወይም ደረጃ ላይ እንደርሳለን።
ቶም ሃርት ዋን ካምፔን በመባል የሚታወቀውና በተለይ በአፍሪካ ያለው እጅግ የበረታ ድህነትና ሊከላከሏቸው የሚቻሉ የበሽታ አይነቶችን ለመከላከልና ግንዛቤም ለመፍጠር የሚጥር መንግስታዊ ያልሆነ ድርጅት ዋና ስራ አስፈጻሚ ናቸው።
We have locked up in the United States and the G7.
ይህ ዓለም አቀፍ ወረርሽኝ ያበቃ ዘንድ በዓለም አቀፍ ደረጃ የሚያስፈልገውን አቅርቦት ለዩናይትድ ስቴትስ ለሰባቱ ባለጸጋ አገሮችና ሌሎች የአውሮፓ ህብረት አገሮች የሚያስፈልገውን አጠናቀናል። የሁላችንንም ደህንነታችንን ማረጋገጥ የሚያስችል በቂ ቁጥር ያለው ሰው በዓለም አቀፍ ደረጃ ወረርሽኙን መከላከል የሚያስችል አቅም ከሚያጎለብትበት ደረጃ ለመድረስ ግን በሚፈለገው ፍጥነትና መጠን እስካሁን አላጋራንም ወይም አላዳረስንም።
ዩናይትድ ስቴትስ እስካለፈው የሰኔ ወር መጨረሻ ለማዳረስ በቅድ ይዛ ከነበረው 80 ሚሊዮን ከሚሆነው ክትባት እስካሁን መላክ የቻለችው ከፊሉን ብቻ መሆኑ ተመልክቷል።
አድማጮች፣ ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። አሁን ምርጫ ነክ ዝግጅት ይቀርባል። በአንድ የግል ተወዳዳሪ አቤቱታ ምክንያት ምርጫ ቦርድ ያቋረጠው የነገሌ ምርጫ ዛሬ ተካሂዷል። አቶ አማኑኤል ብርሃኑ የነገሌ የምርጫ ክልል አስተባባሪ የምርጫው ሂደት በ30 የምርጫ ጣቢያዎች መከናወኑን ለአሜሪካ ድምፅ ገልጸዋል። በምርጫው ከ150 በላይ የምርጫ ታዛቢዎች ተሳትፈዋል ብለዋል። ገልሞ ዳዊት ዝርዝር ዘገባ አለው።
በኢትዮጵያ የምርጫ ቦርድ ከሐምሌ 14 ወደ ነሐሴ 1 የተላለፈው የነገሌ ምርጫ ክልል ምርጫ ዛሬ ተከናውኗል። ወጣት አማኑኤል ብርሃኑ የምርጫ ክልሉ አስተባባሪ ነው።
አጠቃላይ ምርጫው በጥሩ ሁኔታ እየተካሄደ ነው። የግልጹ ተወዳዳሪ ባቀረቡት ቅሬታ መሰረት ግልጽ ለማድረግ ያህል ምርጫ ቦርዱ አስተላልፎ ነበር። አሁን በመልካም ሁኔታ ህዝቡም በተረጋጋ ሁኔታ በጸጥታም ጉዳይ በመልካም ሁኔታ እየተካሄደ ነው። ከጠዋቱ 12 ሰዓት ጀምሮ ህዝቡ ድምፁን እየሰጠ ነው። በአጠቃላይ 139 ምርጫ ጣቢያ ነው ያለ። ከ139 109 አካባቢ ድምፅ ሰጥቷል። ሐምሌ 14 ላይ ዛሬ ላይ ደግሞ የቀሩት ወደ 30 ምርጫ ጣቢያዎች ድምፅ በመስጠት ላይ ያሉት ኦልሞስት ወደ አጠቃላይ 150,000 አካባቢ ነበር። ከ139 ጣቢያዎች ላይ የተመዘገበው ድምፅ ሰጪ ማለት ነው። አሁን ወደ 28,000 አካባቢ ድምፅ ሰጪዎች አሉ ተብሎ ነው የሚገመተው።
ወጣት አማኑኤል በሐምሌ 14 የምርጫ ቀን የ30 የምርጫ ጣቢያዎች የምርጫ ሂደት ተሰረዘው በአካባቢው በግል ይወዳደሩ የነበሩ የግል ተወዳዳሪ ስማቸው የምርጫ ወረቀት ላይ ባለመኖሩ አቤቱታ ካሰሙ በኋላ መሆኑን አስታውሰው የተወዳዳሪ የፖለቲካ ፓርቲዎች አስተያየት ታክለውበት ምርጫው ዛሬ እንዲከናወን ተወስነዋል ብለዋል። አማኑኤል በዛሬው የነገሌ ምርጫ ሁለት የፖለቲካ ፓርቲ እጩዎችና አንድ የግል ተወዳዳሪ በእጩነት መቅረባቸውን፣ ከ150 በላይ ታዛቢዎችም በ30 የምርጫ ጣቢያዎች ላይ መሰማራታቸውን ለቪኦኤ ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት አዳማ።
ገልሞን እናመሰግናለን። የዜናና የመጽሔት ክፍለ ጊዜያችን አብቅቷል። የተከበራችሁ አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። ከኛ ጋር እንድትቆዩን ጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። ስለ ሀዘን መግለጫ ዘገባለን። የአበበች ጎበና የህፃናት ክብካቤና ልማት ማህበር ላለፉት 41 ዓመታት ከመቶ ሺህ በላይ ለሆኑ ወጣቶች የብቃት ስልጠና መስጠቱን አስታውቋል። በማዕከሉ ስልጠና ከወሰዱት ስራ አጥ ወጣቶች መካከል 65 በመቶ በተለያዩ ድርጅቶች ተቀጥረው ሲሰሩ 15 በመቶ የሚሆኑትም የራሳቸውን ስራ ፈጥረው እየሰሩ እንደሚገኙ የማዕከሉ የህዝብ ግንኙነት ኃላፊ አቶ ይትባረክ ተካልኝ ለአሜሪካ ድምፅ ተናግረዋል። በሌላ በኩል በኢትዮጵያ የዩናይትድ ስቴትስ አምባሳደር የወይዘሮ አበበች ጎበናን ቤተሰብ ጎብኝተው አጽናንተዋል። በማዕከሉ ስልጠና ወስደው ስኬታማ ከሆኑ ወጣቶች መካከል አነጋግረናል። ፀሐይ ዳምጠው ዝርዝር ዘገባውን ከአዲስ አበባ ልካለች።
በኢትዮጵያ በብዙ ሺዎች የሚቆጠሩ ወጣቶች በስራ አጥነት እንደሚቸገሩ ይታወቃል። ይህ የስራ አጥነት ችግር ደግሞ ገጠርና ከተማ፣ የተማረና ያልተማረ ሳይል ሁሉንም የሚነካና ማህበራዊና ኢኮኖሚያዊ ተግዳሮት ሆኖ የቀጠለ ነው። የአበበች ጎበና የህፃናት እንክብካቤና ልማት ማህበር ሊሞላ የሞከረው ከዚህ አንጻር ያለውን ክፍተት ነው። እናም የሞራል የስራ ማጣት፣ የገንዘብ ችግርና የማህበረሰቡ አመለካከት ተደማምሮ ተስፋ ያስቆረጣቸው ወጣቶች ላይ ትኩረት አድርገው ላለፉት በርካታ አመታት ሲሰራ መቆየቱም ይገለጻል። አቶ ይትባርክ ተካልኝ የአበበች ጎበና ህጻናት ክብካቤና ልማት ማህበር የህዝብ ግንኙነት ኃላፊ ናቸው። በማዕከሉ ስለሚሰጠው የወጣቶች ስልጠና የሚከተለውን ብለዋል።
የተለያየ የሙያ ስልጠናዎች እንሰጣለን። ይሄ ምንድን ነው? አንዳንዴ ወጣቶች ትምህርት ይጨርሱና ለምሳሌ ዩኒቨርሲቲ ወይ ደግሞ ኮሌጅ መግባት ሲያቅታቸው ስራ ያጣሉ ማለት ነው። ስራ ሲያጡ አገር ላይም ለቤተሰብም ሸክም ነው የሚሆኑ። ስራ መስራት ይችሉ ማለት ምክንያቱም ችሎት ስለሌላቸው። ስለዚህ እነኚህ ወጣቶች ስኪል እንዲኖራቸው የተለያዩ ትሬኒንጎች እንሰጣቸዋለን። ለምሳሌ ኮንስትራክሽን ላይ፣ ጸጉር ስራ ላይ፣ ምግብ ዝግጅት እና መስተንግዶ ላይ እና የመሳሰሉት ላይ ወጣቶችን በማሰልጠን ስራ እንዲያገኙ እናደርጋለን ማለት ነው። ወጣቶች በጣም ኢነርጄቲክ ናቸው፣ ጉልበት አላቸው አይደል? ወጣት የነብር ጣት ይባላል። ስለዚህ ሰርተው ለሀገርና ቤተሰብ በሚሆኑበት እድሜ ላይ እስኪል ስለሌላቸው ግን ሸክም ይሆናሉ። ስለዚህ ራሳቸውንም ሀገርንም ቤተሰብንም እንዲቀይሩ የተለያዩ ስልጠናዎች እንሰጣቸዋለን ማለት ነው። ድርጅቱ ከተመሰረተ ጀምሮ ከመቶ ሺህ በላይ ወጣቶች በተለያዩ የስልጠና ፕሮግራሞች ማቋቋም ማለት ነው።
በማዕከሉ የተለያዩ የሙያ ስልጠናዎችን ለወጣቶች እንደምትሰጥ ያብራሩት አቶ ይትባሪክ ከስልጠናው በኋላ ለወጣቶቹ የስራ እድል ከማመቻቸት አንጻር የሚሰሩ ስራዎችም አሉ ይላሉ።
እኛ ጋር ስልጠና አግኝተው ከሄዱ በኋላ ደግሞ መቅጠር የሚችል ምን አይነት ድርጅት ነው ብለን ጥናት በመስራት ስራ እንዲያገኙ ከፍተኛ ጥረት እናደርጋለን ማለት ነው። ሊንክ እናደርጋለን። ለምሳሌ ምግብ ዝግጅትና መስተንግዶ የሚሰለጥኑ ወጣቶች ምግብ ዝግጅት ወይም መስተንግዶ ላይ መቅጠር የሚችል ማን ነው፣ ኮንስትራክሽን ላይ እንደዚህ መቅጠር የሚችል ማን ነው ብለን ሊንክ እናደርጋለን። ዋና አላማችን ግን እሱ አይደለም። ወጣቶች የራሳቸውን ችግር ይፈታሉ፣ ግን ክህሎት ስለሌላቸው። ስለዚህ እኛ ምንድነው ዋና አላማው እስኪል እንዲያገኙ ማድረግ ነው። ወጣቶቹ በስልጠና ማብቃት ነው። ካበቃናቸው ራሳቸው ስራ ፈልጉ ያገኛሉ፣ ችግር የለም ወይ ስራ ይፈጥራሉ። ጥናት ስንሰጥ በነገራችን ላይ ስልጠናውን ብቻ አይደለም የምንሰጣቸው፣ አመለካከታቸውን የመቀየር ስራ እንሰራለን። አቲቱዳቸው እንዲቀየር እናደርጋለን። የበታችነት ስሜት እንዳይሰማቸው የተለያዩ ትሬኒንጎች እንሰጣቸዋለን እንጂ ዝም ብለን ዋና ትሬኒንግ ለምሳሌ ኮንስትራክሽን ከሆነ ኮንስትራክሽን ስልጠናው ብቻ ሰተናንተውም ማለት ነው።
ይህ ማዕከል ካሰለጥናቸው ወጣቶች ውስጥ 80% የሚሆኑት ስራ አግኝተው ለራሳቸውም ለቤተሰቦቻቸውና ለሀገርም የተረፉ ናቸው ብለዋል አቶ ይትባርክ።
ለምሳሌ በቅርብ አንድ አሴስመንት ሰርተን ነበር። ሴት ወጣቶች ላይ የምንሰራ ፕሮጀክት አለ። ብዙ ሴቶች ተመርቆ ይወጣሉ በየ6 ዓመቱ። ይህን ፕሮጀክት ከተጠናቀቀ በኋላ አሴስመንት እንሰራለን እና አሁን በቅርብ አሴስመንት ሰርተን ከተመረቁት 65% ስራ አግኝተዋል። በተለያዩ ድርጅቶች ተቀጥሮ ስራ አግኝተዋል። 15% ደግሞ የራሳቸው ስራ ፈጥረዋል። ምክንያቱም እዚህ ሲሆኑ ኢንተርፕሪነርሽፕ እንዴት የስራ ፈጠራ ትሬኒንግ የሚሰጣቸዋል። ስለዚህ የራሳቸው ስራ እየፈጠሩ ስራ የሚሰሩ ሌላ ቀጥሮ የሚያሰሩ አሉ ፎርዛት ማቀር። ስለዚህ በጣም ስኬታማ የሆነ ስራ እየሰራ ቆይቷል የድርጅት። አሁንም እየሰራ ነው፣ ወደፊት ይቀጥላል ማለት ነው።
በማዕከሉ ስልጠና ካገኙት ወጣቶች መካከል ዩኤል ጌታቸው አንዱ ነው። እንዴት የስማርት አፕ አዲስ ማለትም በማዕከሉ የሚሰጠውን ስልጠና እድል ተጠቃሚ እንደሆነ ነግሮናል።
ስማርት አፕ አዲስ ላይ 9ኛ ባሽ ተማሪ ነበርኩኝ። አሁን በሜንተርነት እያገለገልኩ እገኛለሁ። በሜንተርነት ማለት ላይፍ ስኪል እና ሂማኒቲን ኮርስ ተጣለው እኔ ማለት ነው። እዛ አሁን ስማርት አፕ አዲስ ላይ ስማርት አፕ በገባሁበት ታይም ላይ 10ኛ ክፍል ሴል አድርጌ ቴክኒክና ሙያ በፊኒሽንግ ኮንስትራክሽን ሰርተፍኬት ተመርቄ በነበረበት ሰዓት ነበር የገባሁት። እዛ ከገባ በኋላ ብዙ አይነት ኮርሶች ወስጃለሁ። አይሲቲ ሜን ኮርስ ቢሆንም ከዛ በተጨማሪ ኢንተርፕረነርሺፕ፣ ቢዝነስ ፕላን፣ ላይፍ ስኪል ብዙ አይነት ትሬኒንጎች አሉ። እነዛን ወስጃለሁ። አቲቲድ ላይ ደግሞ እዛ ከመግባቴ በፊት ኮንፊደንስ አልነበረኝም። ፕላስ እኔ ለእኔ የምሰጠው ግምት ያህን ያህልም አልነበረም። ሲቀጥል ተናግሮ የማሳመን የመናገር ነገር ብዙ ማዳመጥ እንጂ ብዙ መናገር አልችልም ነበረ። እና እነዚህ ነገሮች አቲቲዱ ላይ በጣም ብዙ ነገር ቀይረውልኛል።
ስልጠናው ከአመለካከት ነው የሚጀምረው ስል ነው ዩኤል የገለጸው።
መጡ ሰዎች ብዙውን ጊዜ ማለት ነው ኮንፊደንስ የሌላቸው፣ የስራ እድል ያላገኙ፣ ከሰዎች ጋር ሀው ቱ ኮሚኒኬት የምንለው ነገር ግንዛቤ የሌላቸው ሰዎች ናቸው ስማርት አፕ ላይ የመጡት። እና ወደ ስራው አለም ያልገቡ ሊመጡም ያሉ ገብተውም እንዴት ነው ሰርቫይቭ ኦር ሰክሰስ ማድረግ እንችላለን ብሎ ማሰብ የተሳናቸው እንደዚህ አይነት ሰዎች ናቸው የሚመጡት። እዚህ ከመጡ በኋላ ብዙ አይነት ኮርሶች ይሰጧቸዋል። ከዛ በኋላ ራስ በራሳቸው ዊክሊ ዲያሎግ አላቸው። ራስ ላይ እንደገቡ ደግሞ የውሉ ፕሮግራም አላቸው። እዛ በሚያውሉ ሰዓት ላይ ከእነሱ የበለጠ ሶስት ተማሪ ሳይሆን የሚያስተምራቸው እዛ እኩያቸው አብራቸው የተማረ በሚያስተምርበት ጊዜ እነሱም እኔ ስለምን እንደዚህ አላደርግም ለምኔስ እንደዚህ አይኖረኝም ብለው ራሳቸውን ያነሳሳሉ፣ ራሳቸውን ዲቨሎፕ ለማድረግ ይሞክራሉ። እንደዚህ አይነት ፕሮግራሞች በጣም ተጠቃሚነት ያላቸው ወጣቱ በጣም የሚያነቃ ነው ብዬ አስባለሁ።
ወጣት መሰረት ጎበዜ በአዲስ አበባ ከተማ ጉለሌ አካባቢ ነዋሪ ስትሆን በሆርቲካልቸር ከዩኒቨርሲቲ በ2011 ነው የተመረቀ ያለችውም ከተመረቀች በኋላ ስለ ገጠማትም ሁኔታ ገልጻለች።
ብዙሀን ኢትዮጵያውያን ወጣቶች ተመርቀን ቁጭ ነው ያልነው፣ ምንም አይነት ነገር አላገኘንም። እነሱ ግን ከመቀመጥ አንስተው የተለያዩ ለሞራላችን የተለያዩ እንዴት ነው ስራን መፍጠር እንዴት ነው የምችሉት የሚለውን ከባህሪ ጀምሮ ነው እነሱ የሚጀምሩት። ስልጠናው ሲጀመር ከባህሪ ነው። ግቢ ውስጥ ስትገቢ ያለሽ ባህሪ ራሱ ከጸጉርሽ ይጀምራል። ወጣቶች ላይ ወንዶች ላይ ብትጀምሪ ብዙ ህጻናት ነው እዛ ግቢ ውስጥ የሚያድጉት እና ገና ስንገባ ከጸጉር ነው የሚጀምረው። ለእነሱ ሞዴል መሆን እንዳለብን ነው የሚጀምረው ስልጠናው ማለት ነው። ከዛ ባለፈ ህይወታችን ላይ ምን አይነት ለውጥ ማምጣት እንዳለብን ብዙ አይነት ስልጠናዎችን እንወስዳለን። ሰፈር ውስጥ ቁጭ ብለው ምንም ስራ አለ ሌለን አሁን እንደኔ አይነት ተመርቀን ብዙ ህብረተሰብ ተመርቃ ቁጭ ያለች ነው የምንባለው። በዛ ላይ ስፔሻሊ እኔ ሴት ነኝ፣ ብዙ ነገሮች ነው የምትባዩ ቤት ውስጥ ከስራ ባለፈ ምን ተምረሽ ምን አመጣሽ ቁጭ ያልሽ ነው የምትባዩ። ገባሽ? እነሱ ግን እኛን እንደዚህ ስራ አጥ ወጣቶችን በተለይ ደግሞ ሴቶችን ለእንደዚህ ከስራ አጥ ወደ ስራ ማግኘት ውስጥ ብቁ አድርገውናል ብዬ አስባለሁ።
መሰረት አሁን የራሷ የሆነ ስራ እየሰራች ተጨማሪ ስልጠና በዚሁ ማዕከል በሴቶች ውበት ላይ ሰልጥና ለመመረቅ ዝግጅት እያደረገች ነው። ወጣቶቹ ለሌሎች ወጣቶች ባስተላለፉት መልእክት ተስፋ መቁረጥ አግባብ አይደለም፣ ያገኙትን አጋጣሚ በመጠቀም ስራ ለመስራት ለመለወጥ ዝግጁ መሆን ይጠበቃል ሲሉ መክሯል። በዚህ ሳምንት ከዚህ ዓለም በሞት የተለዩትና አፍሪካዊቷ ማዘር ትሬዛ በመባል የሚታወቁት ወይዘሮ አበበች ጎበና ስራዎች በመታወስ ላይ ናቸው። በኢትዮጵያ የአሜሪካ አምባሳደር ጊታ ባስ በኢትዮጵያዊቷ የበጎ አድራጎት ሰው ዜና እረፍት የተሰማቸውን ሀዘን ገልጿል። አምባሳደሯ በአሜሪካውያንና ኢትዮጵያውያን ባልደረቦቻቸው ስም ጭምር አስተላለፉ በተባለውና በኤምባሲው ድረገጽ ላይ በሰፈረው የሀዘን መግለጫ የወይዘሮ አበበችን ስራዎች አድንቀዋል። የአበበች ጎበና ህይወት ምሳሌነትና ስኬቶች ሁላችንም እያነቃቁን ይቀጥላሉ ብለዋል አምባሳደሯ። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ፀሐይን እናመሰግናለን። በመጨረሻም ቴክኖሎጂ በዩናይትድ ስቴትስ ጠጥቶ በመንዳት ምክንያት ብቻ በየዓመቱ የ10,000 ሰው ሕይወት ይቀጠፋል። ይህን ለመከላከል ታዲያ መኪኖች ላይ የሚገጥም አዲስ የደህንነት መሳሪያ ተገኝቷል። ቴክኖሎጂው በብዛት ተመርቶ ለዓለም ገበያ ሲቀርብ በተለይ ጠጥቶ በመንዳት አደጋ ምክንያት በየዓመቱ በሺዎች የሚቆጠሩ ሰዎች ለሞት በሚዳረጉበት ኢትዮጵያም የበዙ ንጹሐንን ሕይወት የሚያተርፍ ሊሆን ይችላል። የአሜሪካ ድምፅ ዘጋቢዋ ጁሊ ታቦ ያደረሰችውን ዘገባ ስመኝሽ ቆይታ ቀርበዋለች።
ሰዎች ከመኪና ፊት ለፊት ሲቀመጡ ብዙም አይጨነቁም። ሞተር ያበራሉ፣ ከዛ መኪናቸውን ያሽከረክራሉ። ከዚህ በኋላ ግን ጠጥተው ለሚነዱ ሰዎች ይቀላል አይሆንም። ለመኪናዎች አዲስ ግኝት የሆነው የደህንነት መጠበቂያ ትንፋሽን በመለካት መኪናውን በሚያሽከረክረው ሰው ውስጥ ያለውን የአልኮል መጠን ማወቅ ይችላል። በሕግ ከተፈቀደው መጠን በላይ ከሆነ መኪናው አይንቀሳቀስም። የትንፋሽ መለኪያው ከመኪናው የተለያዩ ክፍሎች ጋር ተያይዞ የተገጠመ ሲሆን ያሽከርካሪውን ትንፋሽ የመሳብ አቅም አለው። ይህ አዲስ የደህንነት ገጽታ የሚሰራው ታዲያ ኢንፍራሬድ የተሰኘ የኤሌክትሮማግኔቲክ ጨረርን በመጠቀም ሲሆን ከአሽከርካሪው ትንፋሽ ውስጥ የሚወጣውን የአልኮልና የካርቦን ዳይኦክሳይድ ድብልቅ መጠን ይለካል። አዲሱ ግኝት ከትንፋሽ በተጨማሪም የመንካት የስሜት ህዋስን ማንበብ ይችላል። ይህ ደግሞ የሚሰራው አሽከርካሪው ሞተሩን ሲያስነሳ ወይም መሪውን ሲያንቀሳቅስ ሲሆን በውስጥ የተገጠሙት መለኪያዎች በአሽከርካሪው ጣቶች በኩል የሚያበራ ጨረር በመልቀቅ ከቆዳ ስር ያለውን የአልኮል መጠጥ ይለካል። ለአሽከርካሪዎች ደህንነት የአልኮል መጠጥ መለኪያ የተሰኘውና በአብዛኞቹ የመኪና አምራቾች ድጋፍ የተደረገለት ይህ ፕሮግራም በዩናይትድ ስቴትስ ውስጥ በየዓመቱ ጠጥቶ በመንዳት ምክንያት የሚጠፋውን ከ10,000 በላይ ሞት ለመቀነስ ያለመ እንደሆነ የፕሮግራሙ የጋራ መስራችና የመኪና አምራቾች ለትራፊክ ጥምረት ደህንነት የተሰኘው ድርጅት ፕሬዝዳንት የሆኑት ሮበርት ስትራስቡርግ ከአሜሪካ ድምጽ ጋር በስካይፕ ባደረጉት ቆይታ አስረድተዋል።
የዚህ መርሃ ግብር ዋነኛ ዓላማ በከፍተኛ ሁኔታ ሊገታ የሚችለውን የህይወት መጥፋት ለማስቆምና ከሱም ጋር ተያይዞ የሚመጣውን ታላቅ የቤተሰብ ሐዘን ለማስቀረት ነው።
የትንፋሽ መለኪያውን መሳሪያ በመሞከርና ከተጠቃሚዎች ምላሽ በማግኘት የቨርጂኒያ ክፍለ ግዛት የመጀመሪያው ሆኗል። ውጤቱ ምን እንደሚመስል ለማወቅም የግዛቱ የሞተር አሽከርካሪዎች መስሪያ ቤት ረዳት ኮሚሽነር የሆኑትን ጆርጅ ቢሾፕን በስካይፕ አናግረናቸዋል።
When we as a team looked at the technology, it became very clear to me that this technology had the
የመስራ ቤታችን ቡድን ቴክኖሎጂውን ሲያገኝ ልክ ለደህንነት እንደምናደርገው የመቀመጫ ቀበቶ አይነት ለውጥ ማምጣት የሚችል ቴክኖሎጂ እንደሆነ ወዲያው ነው የታየኝ። እኔ አንድ ልጅ አለኝ፣ በቃ አንድ እሱ ብቻ። እና እሱ ወደፊት የሚኖርበት ዓለም ጠጥቶ ማሽከርከር የሌለበት ሊሆን እንደሚችል ተስፋ እንዳደርግ አድርጎኛል።
ይህ አይነቱ ተስፋ ነው አጥኚዎቹን አዲሱን ቴክኖሎጂ ወደ ገበያ እንዲያወጡ የሚያበረታታቸው። ቴክኖሎጂው በብዛት ተመርቶ ለዓለም ገበያ ሲቀርብ በተለይ ጠጥቶ በመንዳት አደጋ ምክንያት በየዓመቱ በሺዎች የሚቆጠሩ ሰዎች ለሞት ለሚዳረጉባት ኢትዮጵያም የብዙ ንጹሐንን ሕይወት የሚያተርፍ ሊሆን ይችላል። የዓለም ጤና ድርጅት ስሌት መረጃ እንደሚያመለክተው በመኪና አደጋ ብዛትና በተጎጂዎች ቁጥር ብዛት ኢትዮጵያ በዓለም 10ኛውን ደረጃ ይዛለች። በጁሊ ታቦ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ውድ አድማጮች የምሽቱ ፕሮግራማችን ተጠናቋል። ከዚሁ ሙዚቃ ጋር እንተዋችኋለን። በእኛ በኩል ሰላም፣ ደህና ደሩ፣ በደህና ቆዩን።
ጋር ይሽመል